ወደ ኢዮብ ሂዱና ሰልዩ ሲል አይተናል። አብርሃም እንዲለምንለት ለንጉሱ ሲያዝ ተመልክተናል። እነኚህ ሁሉ ግን የእግዚአብሔርን ፍርድ ርዕስ የሚያመጡ ጸሎቶች አልነበሩ። ካህናቱ በየሳምንቱ በየወሩ ሊቀ ካህኑ ደግሞ በአመት አንድ ጊዜ መስዋዕት ያቀርቡ ነበር። ሊማልዱ ህዝብህን ይቅር በል ኃጢአታቸውን ደምስስ አበሳቸውን አትቁጠር እያሉ መስዋዕት ያቀርቡ ነበር። ስለ ዘመነ ብሉይ ነው የምንነጋገረው፣ ስለ ኦሪቷ ህግ ዘመን ነው የምናወራው። ከክርስቶስ ስደት በፊት ስለነበረው ስለ ዓለም ዘመን ነው የምናወራው። በዚህ ዘመን ያ ሁሉ መስዋዕትም ቀርቦ ያ ሁሉ መስዋዕት ግዳጅ ፈጻሚ አልነበረ። ሰዎችን ማዳን አልቻለም። ከሲኦል ወደ ገነት መመለስ አልቻለም። ሰዎች ሞተው ምንም ጽድቅ ቢሰሩ የእግዚአብሔርን መንግስት መውረስ አልቻለም። የእግዚአብሔርን ክብር መጎናጸፍ አልቻለም። ስለዚህ ምን ተብሎ ተቀመጠ? ሰውም እንደሌለ አያል እግዚአብሔር ማዳን የሚችል ሰው፣ ከሲኦል አገዛዝ ነፃ ማውጣት የሚችል ሰው እንደሌለ እግዚአብሔር አየ። ይቀጥልና ተደነቀም። ስለዚህ የሚማልድ እንደሌለም ተረዳ ተብሎ ተቀመጠ። የሚማልዱት ሁሉ ያመጃቸው ሰዎችን ከዘላለም ሲኦል ማውጣት አልቻለም ነበር። ስለዚህ የገዛ ክንዱ መዝራይቱ ኃይሉ የራሱ ክንድ መድኃኒትን አደረገለት፣ ጽድቁም አገዘው ተብሎ መድኃኒት የተደረገበትን ቀን ነው እንግዲህ ትላንት ያሰብነው ነገም የምናስበው። ቤተክርስቲያን ይህችን ሰዎች ሁሉ መዳን አጥቷቸው በዲያብሎስ ባርነት በሲኦል አገዛዝ ውስጥ ከኖሩበት ኑሮ ነፃ ወጥተው ወደ ገነት የሄዱባት ቀን ናት። ትላንት ስናስባት የነበር ነው ቀን። ይህች ቀን ሰዎች ነፃነት የታወጀላቸው ቀን ናት። ቅዱስ ጴጥሮስ በመልእክቱ ላይ ምንድን ነው የሚለው? ወደ ሲኦል ወርዶ በሲኦል ለነበሩት ነፍሳት ነፃነትን ሰበከላቸው። ኢየሱስ ክርስቶስ በነፍስ ወርዶ ለሲኦል ለነበሩት ነፍሳት ነፃነት የሰበከባት ቀን ናት። ይህች ቀን ሰዎች ሲሞቱ እነ ዳዊት ሲናገሩ ዜና መዋዕል ምዕራፍ 29 ላይ ስተንኩ ያስገርማል። ዳዊት ሲሞት ምንድን ነው የሚለው? አንደኛ ዜና መዋዕል ምዕራፍ 29 ላይ የምድሩ ሁሉ መንገድ ይሄዳሉ ይላል። በዘመነ ብሉይ የነበረው ሞት እርግጥ ሞት መንገድ ነው፣ ከጊዜው ዓለም ወደ ዘላለም ዓለም መሸጋገሪያ መንገድ ነው። ግን በብሉይ ኪዳን የነበረው ሞት ወደ ምድር ነው፣ ወደ ታች ነው፣ ወደ ሲኦል ነው። አሁን ኢየሱስ ክርስቶስ ሲመጣና ዓለምን ሁሉ ሲያድን የላይኛው መንገድ ተከፈተ፣ ወደ እግዚአብሔር መሄድ ጀመረ፣ ወደ ገነት መግባት፣ ወደ መንግስተ ሰማያት መሄድ ጀመረ። ይህንን የማዳን ስራ ያገኘንበትን ቀን ነበረ በቤተ ክርስቲያን ትናንት የምናስበው። ይኸው ነቢዩ ኢሳያስ ይችን ቀን ምን ብሎ ያስቀምጣታል መሰላችሁ? በዛው ትንቢተ ኢሳያስ ምዕራፍ 49 ላይ እንዲህ ብሎ ይገልጣታል። የተወደደች ቀን የመድኃኒት ቀን እያለ እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቻለሁ፣ በመድኃኒትም ቀን ረድቻለሁ፣ እጠብቅህማለሁ። በምድርም ታቀና ዘንድ ውድማ የሆኑትንም ርስቶች ታወርስ ዘንድ የተጋዙትንም ውጡ፣ በጨለማ የተቀመጡትንም ተገለጡትን ዘንድ ቃል ኪዳኔን ለሕዝቤ አደርግ ዘንድ ሰጥቻለሁ። በመንገድ ላይ ይሰማራሉ፣ ማሰማሪያቸውም በሆነ ኮረብታ ሁሉ ይሆናል ብሎ ያስቀምጥልን። ይችን ክርስቶስ ያዳነባትን ቀን የተወደደች ቀን ይላታል ኢሳያስ፣ የመድኃኒት ቀን ብሎ ያስቀምጣል። እርግጥ የተወደደች ቀን ናት። ሰዎች ከሞት ወደ ሕይወት የተሸጋገሩባት ቀን ስለሆነ፣ የሲኦል አገዛዝ የተሻረባት ቀን ስለሆነ፣ የእግዚአብሔር መንግስት የተከፈተበት ቀን ስለሆነች ይህች ቀን የተወደደ ቀን ተብላለች። በተጨማሪም ኢየሱስ ክርስቶስ ከሰራው የማዳን ስራ አንጻር የመድኃኒት ቀን ተብላለች። ይህች ቀን ማን ናት? አሁን የምናነሳ ይህች ቀን ማን ናት? በእግዚአብሔር ዘንድ የተወደደችዋ ቀን፣ የመድኃኒት ቀን የተባለችዋ ቀን ማን ናት? አምላካችን ሁሉ እግዚአብሔር ለስም አጠራሩ ክብር ምስጋና ይግባው። በዚች ቤተክርስቲያን ውስጥ እንዴት ኖራችሁ? እዚች ቤተክርስቲያን ውስጥ እነኚህ ቀናቶች በሙሉ ይታወቃል። ብዙ ሰዎች ያውቋቸው ስለ ክርስቶስ መመዳን እጅግ አብዝተው የሚናገሩ ሰዎች ይህችን ቀን ቁጥር ያውቁት። ይህች ቀን መጋቢት 27 ቀን የተወደደችዋ ቀን፣ የመድኃኒት ቀን ብሎ ኢሳያስ ምዕራፍ 49 ቁጥር 8 ላይ የተጠቀሰው እግዚአብሔር እንዲህ ይላል በተወደደች ጊዜ ሰምቻለሁ በመድኃኒትም ቃል ረድቻለሁ ተብሎ ሰዎች እርዳታ ያገኙበት ምክንያቱም ራሱ ኢሳይያስ ይገልጥልን በሌላ ቦታ ላይ ኢሳይያስ ራሱ ምን ይላል ነቢያቱ ወክሉ እነ ኤልያስ እነ ሙሴ እነ አብርሃም ወክሉ ስርቃችን የመርገም ጨርቁ የመርገም ጨርቁ ምን ያህል እንደሚጸየፈው ስርቃችን የመርገም ጨርቁ ነው ብለው ነበር የተናገሩት የዘመነ ብዙ ሰዎች ምንም ጽድቅ ቢሰሩ ሲኦል የሚያገባቸው ነበረ ስራቸውን ወደ ገነት መግባታቸው ስለዚህ ቀን ነው ይችን ቀን ሲያወራት ከእነኛ ቀኖች ሁሉ ተለይቶ ረድቻለሁ በመድኃኒት ቀን ረድቻለሁ በተወደደ ቀን ሰምቻለሁ ይላል እግዚአብሔር የተወደደች የተመረጠች ቀን አለች ብለው ነቢያት ሲጠብቁ ነው ስለዚህ ነው ጌታም ሲናገር ቀኔን አለ አብርሃም ላይ ወደደ አላየም አብርሃም ብቻም ደግሞ አይደለም ሲናገር ጌታ የተናገረው ነቢያት ሁሉ ሊያዩ ወደዱ አላዩ ይችን ቀን የትኛዋን ቀን ነው እግዚአብሔር የሚያድንባትን ቀን የእናንተ ያዩ አይመስላችሁ የሰሙ ጆሮቻችሁ አናቸው አላቸው ለሐዋርያት ይቺ የተወደደች የተመረጠች ቀን በቤተ ክርስቲያን ተቆጥራ ተለክታ ጌታ መቻዳን የሚለው በመንፈስ ቅዱስ መሪነት ተለክታ ተገኝታ አንድ ሁለተኛ ከጌታ ለሐዋርያት ከሐዋርያት ወደ ልጆቻቸው ሲተካ በመጣው ርክክቦች በጥንቃቄ ስትቆጠር ስትጠበቅ የቆየች መጋቢት 27 ቀን ናት የተወደደች የተመረጠች ቀን ስለዚህ ይችን ቀን በቤተ ክርስቲያን ልዩ አድርገን እናከብራታለን አንደኛው እናከብርበት መንገድ ይቀደሳል እንደነዚህ ክርስቲያኖች ታቦት ይወጣል በቤተ ክርስቲያን በብዛት ጸሎት ይደረጋል ሻማ ይበራል ለማን ይሄ ለዓለም ብርሃን ለዓለም መድህን ለኢየሱስ ክርስቶስ አዳንከን ቤዛ ሆንከን ብለን ያዳነበትን ቀን በየዓመቱ እናስባለን ሌላ ሁለተኛ አስተሳሰባችን በቤተ ክርስቲያን ያለውን አቆጣጠር ስንመለከት የምናገኘው አሁን ስቅለት ብለን የምናስበው መቼ ነው በ14 ነው አይደል አሁን ገና ወደፊት ነው መጋቢት 14 ላይ ነው የምናስበው ይቅርታ ሚያዝያ 14 ላይ ነው የምናስበው እነዚህ የሚሆንባቸው ምክንያቶች ደግሞ የክርስቶስን ስቅለት ቀን ከአርብ ማውጣት አልፈለው ትንሣኤውን ከእሁድ እርገቱን ከሐሙስ ጰራቅሊጦስን አሁን እንደገና ከእሁድ ማውጣት አልፈለው ጌታ ያዳነባቸው ቀናቶች እነኚህ የመረጣቸው ቀናቶች ነበሩ ከሳምንታት ስለዚህ እነኛን እንዳያል የስቅለትን ቀን ክርስቶስ ያደረገልንን ውለታ እየሰገድን እየጾምን ማሰብ አለብን። ሁሉ ቢሆን እናናደርግ ማይደለ መታሰቢያ ብቻ አድርገን ልናልፍ። ስለዚህ የክርስቶስን መከራ እያሰብን ራሳችንን እየደቃን እያለቀስን ተሰቀልክለኛ ብለን በደንብ እንድናስበው አርብ ስቅለት ቀን በአርብ ቀን ብቻ እንዲውል ቆጥረው አዘጋጅተውታል በመንፈስ ቅዱስ መሪነት። ሌላ ሁለተኛው ቀን የተወደደ ቀን ብለን ደግሞ ስናነሳ ምን እናነሳው ቀን ጌታ የተነሳበት ቀን ጌታ የተነሳበት ቀን መጋቢት 29 ቀን ናት የፊታችን ቀን ጌታ የተነሳበት ቀን አይደለችም እቺ የተወደደችዋ ቀን ጌታ ሙስና መቃብርን ማለት ሙስና ሲባል መበስበስ ማለት መቃብር ያመካል እነኛን በሙሉ አጥፍቶ የተነሳበት ቀን ነው የመዳኑ ነገር ፍጹም ያደረገበት ያረጋገጠበት ትንሣኤ ባይኖር ኖሮ የእኛ ትንሣኤ ሙታን ጥያቄ ምልክት ውስጥ ይሆን ነበር። እኛ ትንሣኤ ሙታን እንዳለን ያሳየበት ቀን ናት። ያችን ቀን የተወደደች የተመረጠች ቀን ትባላለች። ይህች ቀን ደግሞ መጋቢት 29 ቀን ነው እንዳነሳ። ይህች መጋቢት 29 ቀንን ስናስብ ብዙ ነገሮች በእኛ ቤተክርስቲያን አቆጣጠር መሰረት ይህች ቀን የተወደደች የሚያሰኛት አለ። አንደኛ ስነ ፍጥረት መፈጠር የጀመረበት ቀን በእኛ ቤተክርስቲያን አቆጣጠር መጋቢት 29 ቀን ማለት ስነ ፍጥረት አንድ ተብሎ መፈጠር የጀመረው በነገው ቀን። በዚህ አቆጣጠር መሰረት ስንሄድ ዓለም ከተፈጠረ 7503ኛ ዓመት የሚባለው የነገው ቀን 7503 ዓመት ብለን ቤተክርስቲያን የምንቆጥረው ይሄ ብቻ ማለት ስነ ፍጥረታት በሙሉ ተፈጥረው መፈጠር ጀምረው በዕለተ እሑድ መፈጠር ጀምረው አርብ ዕለት በአዳም መፈጠር ተጠቃሏል። ቅዳሜ ደግሞ ጌታ አርፎበታል ብለን እናስባለን። ከዛም በኋላ ጌታ ሲጸነስ የተጸነሰው ቅዱስ ገብርኤል ወደ እመቤታችን የተላከበት ቀን ብለን ምንቆጥራት ቀን ይቺ ቀን ናት። ታኅሳስ 29 ልደቱ ከሆነ 9 ወር ከ5 ቀን ወደኋላ ስንመለስ መጋቢት 29 ነው አይደለም ጽንሰቱ የሚሆነው 9 ወር ከ5 ቀን ስለሆነ የተጸነሰው። ሌላ ቤት የተጸነሰበት ቀን ተብሎ የነገው ቀን ቤተክርስቲያን ይታሰባል። ሶስተኛውና እጅግ አስደናቂው ነገር ጌታ የተነሳበት ቀን ነው። ጌታ የተነሳበት ቀን መሆኑ ነው። ቅድም ከላይ እንዳየ ነው። ስለዚህ እነኚህን ቀናቶች ኢሳያስ ምን እያለ ይገልጻቸዋል? የተወደደ ቀን ብሎ ያስቀምጣል። ወደ ተነሳንበት ወደ ስቅለት ጌታ በዚህ ቀን ምን አደረገ? ኢሳያስ ቅድም ትንቢተ ኢሳያስ ምዕራፍ 59 ቁጥር 16 ላይ እንደገለጠልን ፍርድ ስለሌለ፣ ሰው ስለጠፋ፣ የሰው ልጅ መዳን ስለቃተው፣ የሚያድን የሚማልድ ስለጠፋ የገዛ ክንዱ መድኃኒት አደረገለት። ምን በማድረግ? የሰውን ልጅ በማዳን፣ የሰውን ልጅ ጸሎት ተሰሚ በማድረግ፣ የሰውን ልጅ መንፈስ አገልግሎት ክብር የሚያሰጥ በማድረግ፣ ከሲኦል አገዛዝ ነፃ በማውጣት ለሰው ልጆች ሁሉ እግዚአብሔር ነፃነት ይፈጥርበት ነው። እዚህ ላይ የሚመረኮዙና አንዳንድ ፕሮቴስታንት ወንድሞቻችን የሚማልድ የለም ተብሏል፣ የገዛ ክንዱ መድኃኒት ያደረገለት ክንዱ ኢየሱስ ክርስቶስ ነው እና ያ መድኃኒት ያደረገለት የተባለው ደግሞ ማለደ ነው፣ ለእኛ ማልዷል። ስለዚህ ከእንግዲህ ወዲህ እኛ አማላጅ ያስፈልገን፣ ያም አማላጃችን ራሱ ኢየሱስ ክርስቶስ ነው ብለው በድፍረት የሚያስረዱ ሰዎች አሉ፣ በድፍረት የሚናገሩ ሰዎች አሉ። ምንድነው መጽሐፍ ቅዱስ ላይ የሚሻል? መጽሐፍ ቅዱስ ስለዚህ የሚለን ነገር ምንድን ነው? እኛ ቤተክርስቲያን ትምህርት በመጽሐፍ ቅዱስ ላይ ተመርኩዛ ስለዚህ ቀን፣ ስለዚህ መዳን፣ ስለዚህ ጉዳይ ፈጻሚነት፣ ስለዚህ ምልጃ፣ ስለዚህ የማስታረቅ አገልግሎት ምን ትላለች? እኛ ቤተክርስቲያን በጣም ረጅም ትምህርት ስለሆነ ባለን ደቂቃ መመልከት አንችልም። 15 ደቂቃ የማይሞላ ስለሆነ እየቀረ ነገር ግን በመነሻነት በዋናነት ዕብራውያን ምዕራፍ 19 ቁጥር 23 ጀምሮ ያለውን እንመለከታለን። በዕብራውያን ምዕራፍ 9 ከቁጥር 23 ጀምረን ስናነብ ኢየሱስ ክርስቶስ የሰራውን የማዳን ስራ ቅዱስ ጳውሎስ በዚህ በዕብራውያን ምዕራፍ 5 ላይ እያነጻጸረ ይነግራል። ሲያነጻጽር የሚያነጻጽረው በዋናነት በኦሪት ከነበሩ ካህናት ጋር፣ በብሉይ ኪዳን ከነበሩ ካህናት ጋር። እነዚህ ካህናት መስዋዕት ያቀርቡ ነበር። በተለይ ሊቀ ካህኑ በዓመት አንድ ጊዜ ስለ ሕዝቡ ሁሉ ኃጢአት መስዋዕት ያቀርባል። ከሊቀ ካህኑ በታች ያሉት ሌሎቹ ካህናት ምን ያደርጋሉ ስንል ለሕዝቡ ኃጢአት የተለያዩ ማስተሪያ መስዋዕቶችን ያቀርባሉ። ለምሳሌ ዋኖስ ሊሆን ይችላል፣ የ ሊሆን ይችላል፣ በግ ሊሆን ይችላል፣ ሌሎቹ እንስሳት ሊሆን ይችላል። አንድ ሰው ኃጢአት ሰርቻለሁ ሲል ስለ ኃጢአቱ እነኛን እንስሳት ያመጣል። ካህኑ የመሰዋ የሚሰዋውንና የሚሰዋለትን ሰው ጥላቱ ጸሎት ያደርጋል። ከዛም የሚሰዋለት ሰው ኃጢአተኛው ሰውዬ ያው እንስሳው ላይ እጁን ይጭናል። ስለ እኔ ኃጢአት እሱ ተላልፏል እያለ ማለት ነው። በጉ ላይ እጁን ይጭናል። ከዛ መስዋዕት ሆኖ ይቀርብለታል። ይህ የዘመነ ብሉይ መስዋዕት አቀራረብ ነበር። እነዚህ መስዋዕቶች ብዙ ስያሜ ተሰጥቷቸዋል። የሰላም መስዋዕት የሚባል አለ፣ የደህንነት መስዋዕት የሚባል አለ፣ የኃጢአት ማስተሰሪያ የሚባል መስዋዕት አለ። እነዚህ መስዋዕቶች ይቀርቡ ነበር። እነዚህ ይቀርቡ እንደነበረ ክርስቶስን ለዓለም ቤዛ ሊሆን ቀረበ ብሎ ያስቀመጥልናል። እነኛ ግን በቂ ስላልነበሩ ሊቀ ካህኑ በዓመት አንድ ጊዜ ቅድስት ውስጥ እየገባ ስለ ሰዎች ኃጢአት ማስተሰሪያ መስዋዕት ያቀርብ ነበር ይለናል። ይህንን ኦሪት ዘሌዋውያንን በሙሉ ስናነብ የምናገኘው ታሪክ ነው። ይህን ካነጻጸረልን በኋላ የሌዋውያን ክህነት ሌዊ የሙሴ ወንድም ነው። ከአስራ ሁለቱ ነገደ እስራኤል አንዱ ነገደ ሌዊ ነው። ከነገደ ሌዊ አሮንና ልጆቹ በክህነት ማገልገል ጀምሯል። በነገደ ሌዊ ውስጥ አባት ሆኖ የምናገኘው የሌዋውያን ያዕቆብ ነው። ያዕቆብ አባት ይስሐቅ ነው። የይስሐቅ አባት ደግሞ አብርሃም። አብርሃም ግን ይለናል ቅዱስ ጳውሎስ በዕብራውያን ምዕራፍ 7 ላይ በተለይ አብርሃም በአብርሃም አብራክ ያሉትም የአብርሃም ልጆች በሙሉ ሌዊም አሮንም የብሉይ ኪዳን ሊቃነ ካህናትም በሙሉ መስዋዕት አቅርበዋል። ለማን ይለናል? ለመልከጼዴቅ ከአስር አንድ አቅርበው ሰግደው ተባርከው ነው። ከሌዊ ክህነት የመልከጼዴቅ ክህነት ይበልጣል ይላል ይቀጥል። አብረንን አይደለም ሁላችንም? ከሌዊ ክህነት የመልከጼዴቅ ክህነት ይበልጣል። ምክንያቱም ሌዊ በአብርሃም አብራክ ሆኖ ገና ሳይወለድ ለመልከጼዴቅ አስራት አቅርቧልና። እንግዲህ ከሌዊና ከመልከጼዴቅ ማን ይበልጣል ብትሉ አንድ ነገር ቢያቀርባል ጳውሎስ። ሌዊ በአብርሃም አብራም ሆኖ ለመልከጼዴቅ አስራትን ካወጣ መልከጼዴቅ ደግሞ አብርሃምን ከባረከው መቼም ቢሆን ታናሽ በታላቅ እንደሚባረክ ክርክር የሌለበት ነገር ነው ይላል። ክርክር የሌለበት ነው። በዚህ ምክንያት ቡራኬ መስጠት የሚበልጥ በክልል የሚበልጥ ነው በእድሜ። አሁን በኛ ቤተክርስቲያን ስትመለከቱ ፓትሪያርኩ እያሉ ሊቃነ ጳጳሳቱ ቡራኬ አይሰጡ። ጳጳሱ እያለ አለቆች ቡራኬ አይሰጡ፣ ወይም አለቆች እያሉ ሌላ ካህን አይሰጡ። ማረዱን ጠብቆ ቡራኬ ይቀበላል። ምክንያቱም መጽሐፍ ቅዱስ እንደሚለን ዕብራውያን 7:7 ላይ ቅዱስ ጳውሎስ ታናሽ በታላቅ እንደሚባረክ ክርክር የሌለበት ነገር ነው። አንዳንድ ሰዎች ክህነትም ሳይኖራቸው እኛም ካህናትም እኩል መባረክ እንችላለን ብለው የሚያስቡ ሰዎች አሉ። በማመናችን ብቻ ማድረግ እንችላለን የሚሉ ሰዎች የበረከትን ቃል መናገርና ቡራኬ መስጠት የተለያዩ ነገሮች ነው። ሰዎች እየረገሙ እኛ ልንባረካቸው እንችላለን፣ ልንመርቃቸው እንችላለን። ክፉ እየተናገሩ መልካም ልንመልስ እንችላለን። ይሄን ማድረግና እግዚአብሔር ይባርክ በሚለው የቡራኬ ቃል መባረክ ግን የተለያዩ ነገሮች ነው። ቅዱስ ጳውሎስ ይህንን ለይቶ ነው ሁለተኛውን የቡራኬ አይነት ይለየው እና ምን ብሎ ያስቀምጥልናል? ታናሽ በታላቅ እንደሚባረክ ክርክር የለበትም ይለናል ዕብራውያን 7:7። ስለዚህ መልከጼዴቅ ያነሳና መልከጼዴቅ የክርስቶስ ምሳሌ ነበረ። መልከጼዴቅ በህብስት ያስታኩት እንደነበረ፣ በወይን ያስታኩት እንደነበረ፣ ወይም መስዋዕት ያቀርብ እንደነበረ ብሉይ ኪዳን እንደ ሌዋውያን ካህናት በእንስሳት ደም አይደለም ያቀርብ ነበር፣ በህብስትና በወይን ነበር መስዋዕት ወደ እግዚአብሔር የሚያቀርቡ። ኢየሱስ ክርስቶስም ዓርብ ሊሰቀል ሐሙስ ዕለት ማታ ምን አደረገ ነው የሚለው? ጽዋን አንስቶ ባረከ፣ እንካችሁ ይህ ስለ ብዙዎች የኃጢአት ስርየት የሚፈስ ደሜ ነው፣ ጠጡት፣ ከዚህ በጠጣችሁ ጊዜ እስክመጣ ድረስ ሞቴን ትናገራላችሁ አላቸው። ህብስቱንም አነሳ፣ ባረከ፣ ሰጣቸው፣ ይህ ስለ ብዙዎች ኃጢአት ስርየት ነገ በመስቀል የሚቆረስ ስጋዬ ነው አለ። ከዚህ ብሉ፣ ከዚህ የበላችሁ ጊዜ የወልደ እግዚአብሔርን ሞት ትናገራላችሁ ብሎ ሰጣቸው። ሐዋርያት በሉ ተብሎ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ። ስለዚህ ልክ ዘፍጥረት 14 ላይ መልከጼዴቅ በህብስትና በወይን መስዋዕት የሚያቀርብ ካህን እንደነበረ እዚህም ጋር ኢየሱስ ክርስቶስ በሊቀ ካህንነቱ መስዋዕት ሲያቀርብ እናያለን። መልከጼዴቅ ለክርስቶስ ምሳሌ ነበር። ሌላ ምሳሌዎች ነበሩት። መልከጼዴቅ ለክርስቶስ ምሳሌ ሆነበት። የዘር ሐረጉ ላይ ወይም ትውልድ አባትና እናቱ በሌ ተብሎ አይጠቀስለትም። በዚህ ምክንያት ለመልከጼዴቅ ዘመን መቁጠር አልተቻለም። ለኢየሱስ ክርስቶስ በዚህ ዘመን ነበረ፣ በዚህ ዘመን አልነበረም አይባልም። ያለና የነበረ ወደፊት ነው። ይህ መልከጼዴቅን ምሳሌ ካመጣ በኋላ እነኚህ ሁሉ ግን መስዋዕት እያቀረቡ ሊቀ ካህናቱ ወደ ቅድስት እየገቡ መልከጼዴቅም ያን ያህል መስዋዕት እያቀረበ በእግዚአብሔር ዘንድ ተወዶለት እያለ ያለ ክርስቶስ ፍጹም አልሆነ፣ የዘላለም ማዳንን ማምጣት አልቻሉም ነበረ። ስለዚህ ምን ሆነ? እንግዲህ በሰማይ ያሉትን የሚመስለው ነገር በዚህ ሊነሳ እንጂ በሰማያት ያሉት ራሳቸው ከሱ ይልቅ በሚበልጥ መስዋዕት ሊነሱ የግድ ነበር ብሎ ያስቀምጥልናል። እነኛ አንቺዎቹ ካህናት አንቺ ያስፈልጋቸው ነበር፣ ሊነሱ ያስፈልጋቸው ነበር። ምክንያቱም በራሳቸው ንጹሕ መሆናቸው ነው። መልከጼዴቅም ጭምር ሊቀ ካህኑ አሮንም ጭምር ሊቀ ነቢያት ሙሴም ጭምር ሊነሷቸው ነው። ይቀጥልና ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ሊቃነ ካህናቱ በሙሉ ምሳሌ ወደምትሆነው በምድር ወዳለችው መቅደስ ነበር የሚገቡት። ክርስቶስ ግን ወደዛ አልገባምና፣ ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ያስቀምጥልናል። ምን ሊያደርግ ገባ ነው? ይታይ ዘንድ። ብዙዎቹ ፕሮቴስታንቶች በዚህ ኃይለ ቃል እጅግ በጣም ይታይ ዘንድ ወደ እርሷ አሁን ገባ ይላል። አሁን ይታይ ዘንድ ገባ ስለሚል ክርስቶስ ይታይልናል ይላል። ምንድነው ብዙ ጊዜ ክርስቶስ ይማልዳል ሲሉ ካባንስ ሆኖ ወይስ ምለምና ስንላቸው ይታያል ነው ማለት ምንድን ነው መታየት የተቸነከረው ጭንካሩ ደም በአፍት ያሳያል የሚል ማለት ይሰጣል እስኪዘን ለምን ማሳብ ይሰጣል አባ ቆማቱ ክርስቶስን ማለት የሱን ቤዛነት ያቆም that is what Jesus Christos masayet miyasfedegaw aw siyaqo qartu gini katlal spaus itali zan wirsa wede samay gaba nichi nichi todedesh kana kedme yanasanak yemedahanit kana yanchi yanasanak kenya mi hasab Christos ande icha tayesin yenya hasab nu wes kibus paulus muneni ይከተልና ቅዱስ ጳውሎስ ሊከታናቱ በእያመቱ የሌላው እንደሚዞ ለቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀር አይገባም ይላል። ና እኔም ስለዚህ ጌታው ይቅርበል ይስለው ይታየኛል የሚሉት ፕሮቴስታንቶች ክርስቶስ ይማልዳል ነው የሚለው ነው የሚደረው። ግን ቅዱስ ጳውሎስ ምን ይላል? ሊከታናቱ በእያመቱ የሰዎችን ኃጢአት ለማስተሰረይ በቅድስተ ቅዱሳን ውስጥ በእግዚአብሔር ፊት ሊታይ እንደሚገባው ክርስቶስ የደጋገመ ያን ሊያደርግ አላስፈልገውም። የመጽሐፍ ቅዱስ ቃል ነው የሚለው ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈልገው ነበር። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ስንት ጊዜ ነው?
አንዴ
መቼ እንደሚያሰበክ ይዛሬ 2003 ታም አንድ ጊዜ ታየን የኛ መድን የኛ ዳን የኛ ቤዛ ስለ ኃጢአታችን አንድ ጊዜ የጽድቅን በር ሊከፍትልን በእግዚአብሔር ፊት ሊታይ ይገባል። ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል። ለሰዎችም አንድ ጊዜ መሞት ከርሱ በኋላ ፍርድ እንደተመደበባቸው እንዲሁ ደግሞ ክርስቶስ የብዙዎቹን ኃጢአት ሊሸከም አንድ ጊዜ ከተሰዋ ኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታያላቸው። አሁን ኢየሱስ ማዳን እንጠባበቃለን አለ መንፈሱና ሙሽራይቱ ለራ ዮሐንስ ምዕራፍ 22 ላይ ና ይላል። የሚሰማ የሚያምን ሁሉ አብሮ ና ይበልኛ ና ብለን ኢየሱስ ማዳን እንጠባበቃለን። ለምን ኃጢአት ምስኩልና ከዲያብሎስ መከራ ለአንድና ለመጨረሻ ጊዜ ተገላግለን እሱ አንድነት ጋር ሆነን በክብር ለምን ያችን ቀን ቅዱስ ጳውሎስ አሁን ሲገልጣት ምን ይላል? ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። መቼ ነው የሚመጣበት ቀን? ማለት ለፍርድ የሚመጣበት ቀን። በፊት ሲመጣ በኃጢአት ቤታየው ምንድነው ኃጢአት የኛ ኃጢአት ሸክሙ በመስቀል ላይ ለሰዎች ቢዛነት ይከፈል ካሁን በኋላ ግን ያለ ኃጢአት ይገለጣል። ለፍርድ ይገለጣል። እኛን ኃጢአት ሳይሸክም ይገለጣል። ይህ ስንት ጊዜ ሆነ ነው የሚለን ቅዱስ ጳውሎስ? አንድ ጊዜ አንድ ጊዜ። ሁሌ ግን የሚያደርግ ከሆነ ሁሌ ሊሞት ይገባል ማለታችሁ ነው ይላል ቅዱስ ጳውሎስ። ስለዚህ ፕሮቴስታንቶች በክርስቶስ ምድር ላይ ያላችሁ ትምህርት ሊያርሙ የሐዘን ግዜ የሚነሳ ጥቅስ የዕብራውያን 7:25 ነው። ራሱ ዕብራውያን 7:25 ምን እንደሚል ተመልከቱ። በደንብ አርጋችሁ አንብቡትና እነርሱ እንዳይኖሩ ይላል የብሉይ ኪዳን ካህናቱ ነው የኦሪት ካህናቱ ነው እነርሱ እንዳይኖሩ ሞት ስለከለከላቸው ካህናቱ ሞት ብዙ ናቸው ይላል። አንዱ ካህን ይሞታል፣ ሁለተኛው ይተካል፣ ሶስተኛው ይሞታል፣ አራተኛው ይተካል። ካህናት የሆኑ ብዙ ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት ኢየሱስ ክርስቶስ ክህነት ማይለው ቢዘራለው እንደነሱ ሙስሊሞች ያሉት ወንድሞቻችን የሚሳሳቱት ዛ ወጮ ነው። በፊት ቲቪ ላይ የሚጮህ ሰው ይሄን ወስጣት ኢየሱስ የማይለውጥ ክህነት የማይለውጥ ነብይነት ሊቀ ካህናት ሊቀ ነብይነት ያለው ነው ኢየሱስ ክርስቶስ። ከሱ ክህነት ነው ሌሎቹ ክህነት የተሰጣቸው በጸጋ። እሱ ግን የባህሪው የማይለውጥ ነው። የባህሪው ስለሆነ ሊለውጥ አይችልም። የማይለወጥ ክህነት አለው። ስለነርሱ ሊያማልል ዘወትር በህይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሁን እቺን ቃል ያለችው ስብስና በቃ ስለኛ ያማልል የሚኖረው እሱ ነው ብሎ ያስቀምጣል። ይሄ ግን ምን ማለት ነው? ራሱ ቅዱስ ጳውሎስ ያብራራዋል። ይሄን ከማብራራቱ በፊት ስለነሳ ቅዱስ ምን ለመረዳት አንድ ነገር ማሰብ ያስፈልጋል። ብዙ ጊዜ በልፋት ያለው ስታይ አሪዮስን ስትመለከቱ በጣም ይገርማል። ሉተርን ጋር ስትሄድ አሁንም ያስገርም ነገር ያለ ምንድን ነው? የስተታቸው ልጅ አንድ ጥቅስ ቆንጽሮ ማሰብ የሆነ ጥቅስ ብቻ ማሰብ። ለምሳሌ ትቤ ጥበብ ፈጠረኝ ጥበብ ሰራኛለች ይላል። ምሳሌ 9 ላይ ያን ስርና አሪፍ የተሰራ ፍቶ ሰራኝ እኮ የሚለውን ራሱ አብራርቶልሃል። ቁርአን ቁል ሁለት ቁጥር ወርዶ ሲያነበው ከነበረችበት እሱ ካነበበበት ቁጥር ላይ ሁለት ቁጥር ወርዶ ሲያነበው ተራሮች፣ ሰማያት፣ ምድርና ኮረብቶችን ሳይፈጠሩ ተወለድኩ ብለስከ እንግዲህ ማለት ከአብ ተወለደ ነው። እኔ ደስ አሰኘው ነበር እርሱ ደስ ያሰኘኝ ነበር ያለ ስላሉና ስለሆነኝ ነበር። አሁን መወለድና መፈጠር አሪዮስ ሲቀላቅል ጫፍ ይዞ ይሄ ሉተርም ተመሳሳይ ስትት ይሰራ በምንኩስናዎች እጅግ ሲጨነቅ ኖረና ሸክም ሆነበት። ሉተር መጨረሻ ላይ ከገዳም ሲወጣ ሮሜ ምዕራፍ 1 ቁጥር 17 እና 3 17 ላይ ያሉትን ቃላቶች ገለጥ አድርጓል። ጻድቅ በእምነት ይድናል ቀጣም ጻፍ ከካኒ ምንድነው በእምነት ጉዳይ አስፈልገኝ ማለት በጣም ይገርማል። ወርዶ ቅዱስ ጳውሎስ ቁጥር 17 ላይ እንዲቀራው ቁጥር 31 ላይ ምንድነው የሚለው? ታዲያ ቆይ በእምነት ይዳናል ስለተባለ ህግን ስለ እምነት እንሽራለን እንዴ ብሎ ነው የሚጠይቀው? አይደለም፣ ህግን በእምነት እናጸናለን እንጂ ይላል። ይሄ ሌላ ግዴታ መልእክት ነው ሲሆን አንገባበት። መጽሐፍ ቅዱስን ግን ስናነ አውዱን ማንበብ መልካም፣ ሙሉ ሀሳቡን መረዳት መልካም። አሁን እዚህም ጋር ያለውን ሀሳብ ስለ እነሱ ሲያማልድ ስለተባለ ብቻ ወስደው በቃ ብሱ ምዳ ብሎ ያስቀምጣሉ። ግን ቅዱስ ጳውሎስ እንዲህ ብሎ አይዘጋውም። ቅዱስና ያለ ተንኮል ነውርም የሌለበት ቁጥር 25 ላይ ነው ቅድም ያነበብኩላችሁ ሊያማልድ የሚለው። ቁጥር 26 ጀምሮ ይቀጥላል። ቅዱስ ጳውሎስ ከኃጢአተኛ የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ህዝቡ ኃጢአት እለት እለት መስዋዕት እንዲያቀርብ አያስፈልጉም። መስዋዕቱን ማድረግ ከመንጃ ጋር እያነጻጸረ ያለው ስለዚህ እለት እለት ሊያማልድ አያስፈልጉም እያለ እለት እለት መስዋዕት እንዲያቀርብ አያስፈልጉም ካለ በኋላ ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓልና ጉድካም የሌላቸውን ሰዎች ያላቸውን ሰዎች ሊቀ ካህናት አድርጎ ሾማልና ከህግ በኋላ የመጣው የመሐላው ቃል ኪዳን ለዘላለም ፍጹም የሆነውን ግን በመጨረሻው ላይ ልጁ ሾሟል ያስቀምጥ። ስለዚህ እለት እለት ሳይሆን አንድ ጊዜ ፍጽሞ በማድረግ ክርስቶስ ቤተሆናል። ይህን የመሳሰሉ ናቸው ቤቶች። ስለዚህ የዕለት ዓርብ የማዳን ስራ ስናነሳ ኢየሱስ ክርስቶስ አንድ ጊዜ ለዘላለም አስታርቆን አማሉ ወይም የቤዛነትን ስራ ሰርቶልን ከሞት ወደ ህይወት ከጥፋት ወደ ድህነት የመለሰን ቀን እናስብበት ነው። ስለዚህ ንምችን ቀን ኢሳያስ እንዳላት የተወደደ ቀን የመድኃኒት ቀን ብለን ድነንባታል ብለን እናስባለን። በዚች ቀን በተደረገው መዳን ውስጥ አምኖ የሚገቡ ሰዎች የዘላለም መዳንን ያገኛሉ። ይህንን መዳን የማይቀበሉ ሰዎች ከዘላለም መዳን ውጭ በማመን መልካም ስራ በመስራትም ስንኖር ኢየሱስ ክርስቶስ የከፈለልን ቤዛነት ተካፋዮች እንሆናለን። ግን ለዘላለም ክርስቶስ በቀልን አምላካችን ወደ እግዚአብሔር ከዘላለማዊ ርስቱ እንድንካፈል በተወደደች ቀን በተመረጠች የመድኃኒት ቀን በተደረገልን መዳን ውስጥ ከመጨረሻው እንድንኖር ቅዱስ ፈቃድ ይሁንልን። አሜን።
አምላካችን ሆናተን ሰፋ ያለው ትምህርት አስተምሮናል። እግዚአብሔር አምላክ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን።
አሜን። ቃለ ሕይወት ያሰማልን።
እኛም በሰማነው ቃል 30 60 100 ፍሬ አፍርተን ለመንግስት ወራሾች ያደርገን ያውቃል። አሜን። ጉባኤያችን ጨርሰናል። ለጸሎት ይሁን።
ቅዱስ 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 እግዚአብሔር በመረት ማብሸርነት
የተቀደሰውን ስምህን እንድንጠራ ስለፈቀድክልን እናመሰግናለን። ለዓለም ቤዛ ራስን ዝጋ ጌታችን አምላካችን ና መድኃኒታችን ኢየሱስ ክርስቶስ በመሬታችን በቅዱስ ድንግል ማርያም ቃል ኪዳን የተማጸን ቅዱስና ዘላለማዊ ስምን አባታችን ብለን እንጠራለን።
በሰማያት ስምህ ይቀደስ፣ ፈቃድህ በሰማይ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና ክፉሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም ይሻለ በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኚልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን።
ምስጋና ይሁን አምላክ የሚሆን
Okay. Yes, that's right.